ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጳጉሜ 4 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የዘረኛውን አገዛዝ ጸረ ሃይማኖት ዘመቻ በማውገዝ ያወጣውን መግለጫ እናሰማለን። ከዚያም ከድርጅት ክፍላችን የቀረበውን ሀተታ፣ በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ በሐምሌ ወር 2007 ዓ.ም አገር የጋራ ሃይማኖት የግል በሚል ያወጣውን እትም አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። በምግብ እህሎችና በሌሎች ቁሳቁሶች ላይ የተከሰተው አስደንጋጭ ዋጋ ጭማሪ በበዓል ሰሞን የሚደረገውን ገበያ ያቀዘቀዘው መሆኑን ከተለያዩ አካባቢዎች የሚደርሱ ዘገባዎች ይገልጻሉ። የዋጋ ንረት የተደረገባቸው የእህል ዕቃዎች የገበያተኛው በጀት ስለተሻሙት ልብሶችና ሌሎች ጌጣጌጥ ዕቃዎች ገበያ እጅግ የወረደ መሆኑ ተነግሯል። ለገበያ የሚቀርበው ምርት መቀነስ እንዳለ ሆኖ አገዛዙ ህገወጥ ነጋዴዎችና ደላሎችን ባለመቆጣጠሩ ችግሩ የተፈጠረ ሲሆን በእነዚህ ላይ የሚደረገው ቁጥጥር ተጠናክሮ ችግሮች እንዲቀረፉ ካልተደረገ ወይም ጠንካራ የሸማቾች ማህበር ተቋቁሞ ህገወጥ ነጋዴዎች የሚቆልሉትን ዋጋ የሚቆጣጠሩበት መንገድ ካልተፈጠረ አገሪቱ ወደ ከፍ አቅጣጫ ልትሄድ እንደምትችል ብዙዎች ስጋታቸውን ይገልጻሉ። ከሌሎች ጋር ሲወዳደር በግብርና የሚተዳደረው አርሶ አደር የኑሮ ደረጃው ከጊዜ ወደ ጊዜ እያሽቆለቆለ ሄደ መሆኑን የዘርፉ ባለሙያዎች ተናገሩ። ከጥቂት ዓመታት በፊት ከአገሪቱ አጠቃላይ ብሔራዊ ምርት ውስጥ የግብርናው ዘርፍ ከ48 እስከ 50 በመቶ ድርሻ የነበረው ሲሆን በአሁኑ ጊዜ ግን የዘርፉ ድርሻ ከ36 ከመቶ በታች መሆኑ በማዕከላዊ ስታቲስቲክስ የሚወጡ መረጃዎች ይጠቁማሉ። ቀደም ብሎ በዘርፉ ተሰማርቶ የነበረው ህዝብ ቁጥር 85 ከመቶ እንደነበር የሚጠቀስ ሲሆን በአሁኑ ወቅት ወደ 80 በመቶ አሽቆልቁሏል። ዘርፉ ለሀገራዊ ምርቱ የሚያበረክተው ድርሻ ቀንሶ ሳለ አሁንም ከፍተኛ ቁጥር ያለው ህዝብ በገጠር መኖሩ የገቢያቸው መጠን እየቀነሰ መምጣቱን ያሳያል ተብሏል። ይህ የሆነበት ምክንያት የወያኔ አገዛዝ ባለፉት 15 ዓመታት ከውጭ ያገኘውን ብድርና እርዳታዎች በአብዛኛው በአገልግሎት ሰጪና በንግዱ ዘርፍ በማፍሰሱ መሆኑን ባለሙያዎች ይናገራሉ። በአገልግሎት ሰጪው ዘርፍ በተለይም በኮንስትራክሽንና በንግድ ዘርፍ እንዲሁም በተወሰነ ደረጃ በኢንዱስትሪው ዘርፍ የነበረው እድገት እየጨመረ ሲሄድ የግብርናው መስክ እድገት ግን እያሽቆለቆለ ሄዷል። ከ15 ዓመት በፊት ከ48 እስከ 50 ከመቶ የሚሆነው የአገሪቱ ብሔራዊ ሀብት ድርሻ በግብርና መስክ የተሰማራውንና ከአገሪቱ 85 ከመቶ የሚሆነውን ዜጋ ሲያስተዳድር፣ በአሁኑ ወቅት ግን አጠቃላይ ህዝብ 80 በመቶ የሚሆነው አርሶ አደር የሚተዳደረው ከአገሪቱ አጠቃላይ ምርት 36 ከመቶ በሚሆነው ብቻ ነው። በዚህ ምክንያት በአርሶ አደሩና በሌላው ዘርፍ ባሉት ዜጎች መካከል ያለው ገቢ መዛባት እየሰፋ መጥቷል ተብሏል። በደቡብ ኢትዮጵያ በዳውሮ ዞን ጳጉሜ 3 ቀን ድንገት በደረሰ የመሬት መንሸራተት 7 ሰዎች ህይወታቸውን ያጡ መሆናቸውን የዞኑ አስተዳደር ጽሕፈት ቤት ገልጿል። የመሬት መንሸራተቱ የተከሰተው ከቅዳሜ ጳጉሜ 2 ቀን ጀምሮ በጣለው ከባድ ዝናብ ምክንያት ሲሆን ህይወታቸውን ካጡ ዜጎች በተጨማሪ 5 ሰዎች የአካል ጉዳት የደረሰባቸው መሆኑን እና ሕክምና እየተደረገላቸው መሆኑ ተነግሯል። በመሬት መንሸራተቱም ከ30 ሄክታር በላይ በሆነ መሬት ላይ የነበረው የደረሰ ሰብል የወደመ ከመሆኑ በላይ በቤት እንስሳት ላይም ጉዳት ደርሷል ተብሏል። እሁድ ጳጉሜ 3 ቀን ምሽት ላይ በአቃቂ አካባቢ የሚገኘው ትልቁ የገበያ ቦታ በእሳት ቃጠሎ የደረሰበት መሆኑ ተነግሯል። እሳቱ የተነሳው ከቅመም ተራ አካባቢ ከምሽቱ 4 ሰዓት ጀምሮ ሲሆን እስከ ሌሊቱ 9 ሰዓት ድረስ የዘለቀ መሆኑን ከቦታው የተገኘው ዜና ይገልጻል። ቃጠሎው በሰው ላይ ያደረሰው ጉዳት ባይኖርም 60 ሚሊዮን ብር የሚገመት ንብረት ማውደሙ ተነግሯል። በርካታ ቁጥር ያላቸው ልብስ ቤቶችና ጫማ ቤቶች እንዲሁም የምግብ ሸቀጦች የሚሸጡባቸው ቦታዎች በእሳቱ ጋይተዋል። የእሳት አደጋ መከላከያ ዘግይቶ የደረሰ ከመሆኑ በላይ እሳቱን ለማጥፋት ረጅም ጊዜ ወስዶበታል። የደቡብ ሱዳን ተቃዋሚ ፓርቲ መሪ ሪክ ማቻር በስልጣን ላይ ካሉት ተቀናቃኛቸው ከፕሬዝዳንት ሳልቫኪር ጋር ለሁለት ቀናት ያህል ተገናኝተው ለመወያየት ሰኞ ጳጉሜ 4 ቀን በደቡብ ሱዳን ዋና ከተማ ጁባ የገቡ መሆናቸው ተነግሯል። ከአንድ ዓመት በፊት ሁለቱ ክፍሎች ባካሄዱት ውይይት የእርስ በርስ ጦርነት እንዲቆም ስምምነት ቢደርሱም የሳልቫኪር መንግስት በየቦታው ያሉትን የአማጽያን የታጠቁ ኃይሎች ትጥቅ አስፈትቶ ወደ አገሩ ጦር ውስጥ ለመደባለቅ በጀት የሌለው መሆኑን በመግለጹ በተደረገው ስምምነት ተግባራዊ ሳይሆን ቀርቷል። ውይይቱ በዚህና ቀደም ብሎ የተደረሰባቸውን ስምምነቶች ወደ ተግባር በመለወጥ ላይ የሚያተኩር ይሆናል ተብሏል። ለመጨረሻም በደቡብ አፍሪካ ጆሃንስበርግና ፕሪቶሪያ ከተሞች ባለፈው ሳምንት በውጭ ዜጎች ላይ ጥቃት መደረጉ የተዘገበ ሲሆን በሁለቱ ከተሞች ውጥረት አሁንም የቀጠለ መሆኑ ተነግሯል። እሁድ ጳጉሜ 3 ቀን በጆሃንስበርግ ቡተሌዚ የተባሉ ታዋቂ የቀድሞ ፖለቲከኛ በአንድ ስብሰባ አዳራሽ ውስጥ በቅርቡ በደቡብ አፍሪካ የሚኖሩ የውጭ ዜጎች ላይ የደረሰውና ጥቃትና ጥላቻ በማውገዝ ንግግር በሚያደርጉበት ወቅት በርካታ ደቡብ አፍሪካውያን ወደ አዳራሹ በመግባት የውጭ ዜጎች ይውጡልን የሚል መፈክር ያሰሙ መሆናቸው ታውቋል። በአዳራሹ ውስጥ የነበሩ በርካታዎች አዳራሹን ለቀው የወጡ ሲሆን በአደባባይ የተወዛወሩ ተመሳሳይ መፈክር አሰምተዋል ተብሏል። ባለፈው ሳምንት በተደረገው የተቃውሞ አመጽ የተገደሉት ሰዎች ቁጥር 17 የደረሰ ሲሆን ከነዚህ ውስጥ ሁለቱ የውጭ አገር ዜጎች መሆናቸው ታውቋል። ፖሊስ ከጉዳዩ ጋር በተያያዘ ወደ 420 የሚሆኑ ሰዎችን በቁጥጥር ስር ያደረገ መሆኑ ተገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ እሁድ ጳጉሜ 3 ቀን 2011 ዓመተ ምህረት የዘረኛውን አገዛዝ ጸረ ሃይማኖት ዘመቻ ኢሃፓ ያወግዛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በጋራ ያወጡትን መግለጫ ኢሃፓ እየደገፈ ዘረኛው አገዛዝ በቤተ ክህነትና በሃይማኖት ላይ የከፈተውን ጸያፍና ሰይጣናዊ ዘመቻ አጥብቆ ይኮንናል፣ ያወግዛል። በስልጣን ላይ ያለው ዘረኛ አገዛዝ መልኩና ይዘቱ ወያኔያዊ በመሆኑ ቀደም ብሎ ወያኔ በእስልምና ሃይማኖት ተቋም ላይ ከፍቶ የነበረው ከፋፋይ ዘመቻ እነሆ በኦርቶዶክስ ቤተክርስቲያን ላይም ከፍቷል። አያሌ ቤተክርስቲያኖችና ቅርሶች ተቃጥለዋል፣ ቀሳውስት በግፍ ተገድለዋል፣ ምዕመናን ተገድለዋል፣ ከቤት ንብረታቸው ተፈናቅለዋል። ታሪክን እየበረዘና እየደለዘ ያለው ይህ አገዛዝ ግቡ ጸረ ኢትዮጵያ በመሆኑ አማራና ክርስቲያንን በሚንጫ የሚሉትን አቅፎ ደግፎ ያስተማራ ነውና ሹሙ ራሱ በኦሮምኛ በሚያደርጋቸው ንግግሮች በቤተ ክርስቲያን በአማራና በአማርኛም ላይ ጥላቻን ይሰብካልና ጸረ ኢትዮጵያ ዘረኞች ቀናችን መጥቷል በሚል ጸረ ኦርቶዶክስ ዘመቻቸውን አጧጥፈዋል። ይህ ዘመቻ መነሻና መዳረሻው ኢትዮጵያን ለማጥፋት አሊያም በዘረኞች ጫማና ቁጥጥር ስር ለመድፋት በመሆኑ የህዝብን ፍትሃዊ ትግል ለመግደል በመሆኑ በጸረ ኢትዮጵያ ጸረ ኦርቶዶክስ ኃይሎች ድጋፍ ማግኘቱ የሚያስገርም አልሆነም። በዘረኞቹ ስሌት ኢትዮጵያን ማዳከምና ማድቀቅ የሚቻለው ለአገር አንድነት ጽኑ ምሰሶ የሆነውን ህዝብ ማዳከም መከፋፈል ነው ከማለታቸው ባሻገር የአገር ቅርስና የአንድነት መሰረት የሆኑትን ተቋሞች ማለትም የሃይማኖት ተቋሞችንና ቋንቋን ማጥቃት የሚለው የስምሪታቸው እምብርት ነው። በአማራና በኦርቶዶክስ ቤተ ክርስቲያን ላይ የከፈቱት አስከፊ ዘመቻ የሚገለጸው በዚህ ነው። ይህ ዘመቻ ደግሞ ጽንፈኞች በተናጠል የጀመሩት ሳይሆን አገዛዙ የደገፈውና ቀጥሉበት ያለው በመሆኑ ለደረሰው ጥቃትና ጥፋት ሁሉ ተጠያቂና ኃላፊ አገዛዙ ለመሆኑ ምንም ጥርጥር የለውም። እኔም አገዛዙም ይቅርታ እንጠይቅም፣ አገዛዙም ለደረሰው ጥቃት ካሳ ይከፍልም ብሎ የደረቀው ሹም ትላንት ተከታዮቹ ለዘረፉት ባንክ ሁሉ ገንዘብ ሲተካ መቆየቱን የዘነጋን መስሎ ታይቶታል። ከቡራዩ እስከ አጣዬ እስከ ባህር ዳር የተካሄደው የግፍ ተግባርና እርምጃ ዛሬ በይፋ በኦርቶዶክስ ሃይማኖት ተቋሞች ላይ እየተወሰደ ያለው የጥፋት እርምጃ አካል ነው። ሹሞቹ የተከፋፈሉትን የሲኖዶስ አካላት አስታረቅን በሚል ተንኮል መጠንሰሳቸውን ቀደም ብለን ያጋለጥነው በመሆኑ የምንመለስበት አይሆንም። ጽኑ አቋማችን መንግስትና ሃይማኖት በየራሳቸው ነጻ በመሆናቸው ሃይማኖት የግል ነው፣ አገር የጋራ ነው የሚል በመሆኑ ያገዛዙን በሃይማኖት ጣልቃ ገብነት አጥብቀን ከመቃወማችንም በላይ ሹሙ ሃይማኖቱ ባልሆነው በኦርቶዶክስ ጉዳይ እጁን ዘው እንዳያደርግ አሳስበን አስጠንቅቀን ነበር። የሁላችንም ቅርስ ነው በሚል ሽፋን ዲያብሎሳዊ ሴራውን ግን ቀጥሎ እነሆ በጎጥ ደረጃ ሊያፈርስ፣ በቋንቋ ደረጃ ሊያተራምስና ባጭሩ ሩብ ምዕት ዓመት ቤተ ክህነትን ከጥቅም ውጭ ሊያደርግ በመንቀሳቀስ ላይ ናቸው። የተከሰተውን ተቃውሞ ለማርገብና ሰልፉንም ለማስቆም ልዩ ልዩ ሴራዎች ተጠንስሰዋል። ዜጎች በዚህ ሳይዘናጉ ቁርጠኛ ትግሉን ይቀጥሉ ዘንድ ጥሪ እናደርጋለን። አገዛዙ ጸረ ኦርቶዶክስ፣ ጸረ አማራ፣ ጸረ ኢትዮጵያ መሆኑ ቋሚና ዘላቂ ይዘቱ ነው። በሃይማኖት ደረጃ ትንኮሳና ብጥብጥ መፈለጉ ምን ያህል ኃላፊነት የጎደለው መሆኑን ያሳያል። የሌሎች የሃይማኖት ተከታዮች ይህን ዘመቻውን መቃወማቸው የሚያስመሰግናቸው ሲሆን በሃይማኖት ላይ ሲዘመት አላየንም አልሰማንም ያሉትንም ለትዝብት ዳርጓቸዋል። ያገዛዙ ጸረ ኦርቶዶክስ ዘመቻ በአስቸኳይ በትግላችን ይቁም፣ ኢትዮጵያዊነት ይለምልም ይጠናከር። ደግሞ ምን አሴሩብን? የሹሞቹ አገዛዝ የባዕዳን ሴራ ውጤት መሆኑን ከመጀመሪያው የተናገርነው ያጋለጥነው ነው። የህዝብን ትግል ማፈኛ ማቆሚያ ሆነው ነው የተሰየሙብን። ስለ መሰረታቸው ወያኔ ኢህአዴግ ጎጠኛ ዘረኛ ለመሆናቸው ባለሜንጫዎቹን እስኪያቅፉ ድረስ የጠበቅነው አልነበረም። ማንነታቸውን ወዲያውኑ ነው ያጋለጡት። ጸረ ኢትዮጵያ መሆናቸውን አደናጋሪ ዲስኩራቸውና ቀቢያፋቸውም በረጅሙ ሊደብቀው አልተቻለውም። የወያኔ የበላይነት የተባለውን በኦህዴድ የበላይነት ሊተኩ እንደመጡ ሚስጥር አልሆነም። እብሪት ነበረናም ራሳቸው ባፋቸው ነግረውናል። መሰረታዊ ለውጥ አገር አጥፊ ነው፣ አንፈልገውም፣ ስርዓቱን ልጠግን የመጣ ነው ሲሉ መርዶውንም ነግረውን ነበር። አላምን ያለው ክፍል ራሱንም ብዙዎቹንም አደናግሮ ከሹሞቹ ጫማ ስር ወድቆ ተዋርዶ አልፎም ህዝብን ሲፈጁ ዝም ሲያፍኑ ደግፎ ለወንጀላቸው ገንዘብ ሊለግዝም ተነስቶ እንደነበር ታዝበናል። በአጓጉል ምርጫ ሊያጅባቸውም ተነስቶ ወሽመጡን የቆረጡት ራሳቸው ናቸው። ይዘው የተነሱት አገር አጥፊ እቅድ ይሟላ ዘንድ ማከናወን ያለባቸው አበይት ጉዳዮች ደግሞ የሚከተሉት ናቸው። አንደኛ፣ አገር ወዳድ ድርጅቶችን ማግለል፣ ቡድኖችን ማፈን። ሁለተኛ፣ ዘረኛና ጽንፈኞችን ማቀፍ ማሰማራት። ሶስተኛ፣ የኢትዮጵያን አንድነት ማፍረስና ለዚሁም ታሪክን መበረዝ። አራተኛ ኢትዮጵያን ለማፍረስ ደግሞ አስፈላጊ ብለው የወጠኑት ሀ ለሀገር ምሰሶ ነው ያሉትን አማራውን ማደባየት፣ ለ የኢትዮጵያ ተቋሞችን ማለትም ሃይማኖቶችን፣ አማርኛን ወዘተ ማጥቃት፣ መከፋፈል፣ ማውደም፣ ማክሰም። አምስተኛ ከኢትዮጵያ ዋናና ታሪካዊ ጠላቶች ጋር ማበርና መስራት። ከዚህ አንጻር በቅርቡ ሳይሆን ቀደም ብሎም በወያኔ ኢህአዴግ የተከፈተውን ጸረ አማራ፣ ጸረ ሃይማኖት ዘመቻዎች ማንሳት ይገባል። ወያኔ በእስልምና ሃይማኖት ላይ የከፈተውን ጸያፍ ዘመቻና ሙስሊም ዜጎች ያደረጉትን ቆራት ትግል አንረሳም። ወያኔ ህጋዊ ሲኖዶሱን ሊያፈርስ በቅጥረኞቹ አማካኝነት ያደረገው ዘመቻም ይታወቃል። ዘመነኞቹ ደግሞ ሲኖዶሱን አስታረቅን በሚል ጠንስሰው የነበረውን ሴራ በጊዜ አጋልጠነዋልና ዛሬ ሲኖዶሱ በሞላ ጎደል የጥፋት ተልኳቸውን በጋራ ሲታገል የምንመለስበት አይሆንም። በየጎጡ ቤተ ክህነት በመመስረት በቋንቋ ሽፋን የቤተ ክህነትን አሰራር ለመቀየርና ምዕመናንን ለመከፋፈል የተሞከረው ጥረት ሹሙ ራሱ የማንሰማ መስሎት በኦሮምኛ ሲናገር የቆየው የጥላቻና ከፋፋይ ስብከት፣ ክልል ይወስን በሚል ፈሪጥ አማርኛ ላይ የተከፈተው ዘመቻ ሁሉ የወያኔን ከሰል ልብ የሚያሞቅ ጸረ ኢትዮጵያ እርምጃ ነው። ወያኔ አማርኛ ቋንቋ ላይ ያደረገው ዓመታት የወሰደ ዘመቻ ዛሬ በዘረኞቹ ተጠናክሮ ቀጥሏል። በቋንቋችን እንጠቀም ማለቱ ፍትሃዊ ሲሆን፣ በዚህ ሽፋን ግን ዋና መገናኛ ቋንቋ ሆኖ መለያ ሆኖ ያገለገለን ፊደልና ቋንቋ ለማስወገድ ለማጥፋት መጣር ሕገወጥና ስህተትም ነው። ዛሬ ዘረኛው አገዛዝ የከፈተው ጸረ ሃይማኖት፣ ጸረ አማራ ዘመቻ ተገልብጦ እየለበለበው መሆኑ ክርክርን አይጋብዝም። የሚይዙት የሚጨብጡት እያጡ ናቸው። ሁር የለቀቋቸው ሙችሎቻቸው በውርጋ ጥብሪት የእርኩስ አባታቸውን መርህ በሥራ ሊያውሉ እየተቅበዘበዙ ናቸው። የሚያደንቁት እስላሚያ ኦሮሚያ መሪ የነበረውና የአሰቦት ገዳም ጨፍጨፋ አለቃ ሟቹ ሼክ ጃራ ቅራኔዎችን ሲፈርጅ የኦሮሞ ሕዝብ ዋና ጠላት አማራ ነው ሲል፣ ቀጥሎ ደግሞ ክርስቲያን ኦሮሞ ከዚያም ሶማሊያ ነው ይል ነበር። ደቀ መዝሙሮቹ ደግሞ አማራን እና ክርስቲያንን መጨረስ ነው ከማለታቸው ባሻገር የራሳችን የኦሮሞ መስጊድና ቤተ ክርስቲያን ያስፈልጋል፣ በአበሻው የእምነት ቤት መገኘት የለብንም ብለው በይፋ ከመለፈፋቸው በተጨማሪ ዛሬ የኦሮሞ የራሱ ቤተ ክህነት ያስፈልገዋል ባዩ የወያኔ ቅጥረኛ ጋር አብረው ሲዶሉቱ መክረማቸውና ግለሰቡ ኦህዴድ መሆኑም ሊታወቅ ችሏል። ሹሞቹ በኦርቶዶክስ ቤተ ክህነትና በአማራው ላይ የተነሱት ኢትዮጵያን ከማድቀቅና ከማጥፋትም እቅዳቸው ጋር የተጣመረ ነው። ይህን ለቅንጣትም ለሰኮንድም መዘንጋት ከባድ ስህተት ይሆናል። ሹሞቹ በጉዳዩ የሉበትም ብሎም ለማሳመን መጣር ውሸት መሆኑ መታወቅ ያለበት ነው። ምን አሲረውብናል ስንል በዚህ በዚያ ብለው ኢህአዴግን በኦህዴድ የበላይነት ስር ሊያስቀጥሉ መነሳታቸውን መወሰናቸውን እንገነዘባለን ያሉትም ይህንኑ ነው። ሂደቱ ግን እንዳሰቡት ልሙጥ አልሆነላቸውም። ያልጠበቁት ተቃውሞን ስግብግብነታቸውና አገር ጠል መሆናቸው አምጥቶባቸዋል። የፍየል ምላሱ ሹም ነጋ ጠባ አውቃለሁ ዲስኩር ቀፎ ጥራዝ ነጠቅ ዘረኛ መሆናቸውን አጋልጧል። ቄሮ አሉ አጀቶ ክንውናቸው ወንጀል መሆኑም ታይቷል። የኢትዮጵያ ታሪክ አካል የሆነችውን የኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለማጥፋት የከፈቱት ዘመቻም ለአይቀሬ ውድቀታቸው ነጋሪት ጎስሟል። ተቃዋሚ ሳንሆን ተፎካካሪ ነን፣ ጠቅላይ ሚኒስትራችንን አገኘን ብለው ጫማው ስር የወደቁትን ከርካሳ ቡድኖች ከተቀበሉት የምርጫ ሂደት ለማባረር አመቺ ሕግ አውጥቶ ከል ከማልበሱና ውጡልን ወግዱ ከማለት ባሻገር ሹሙ አንድም ከወያኔ አንድም ከባዕድ አለቆቹ ጋር ውህደትና የአንድ አገራዊ ፓርቲ ድርጅት ምስረታ በሚል እየዶለተ ነው። ምርጫ የተባለውንም በሌሎች ጥያቄ አሳቦ ወደ ሌላ ጊዜ ለመቀየር ውይይት መጀመሩም ምስጢር አይደለም። ኢህአዴግ የተባለውን በሌላ ድርጅት መተካት የተባለው ወያኔን ለጊዜው የሚያጠቃልል ባይሆንም ሐሳቡን ጠንሳሹ ራሱ ወያኔ ቢሆንም ኦህዴድ ብአዴን የደቡቡ ተለጣፊና ሌሎቹ ሰብሰብ ብለው በስም ቅየራ ሌላ ድርጅት ነን ሊሉ መወጠናቸው ተሰምቷል። በዚህ ሂደት የሶማሌው ፓርቲያቸው ገና አቋም የያዘ አይደለም ሲባል የአፋሩ ተለጣፊ ደግሞ ግማሹ ለወያኔ ግማሹ ለሹሞቹ ሆኖ ተከፍሏል የሚል መረጃ አለ። በአንጻሩ ወያኔ የራሱን ተለጣፊዎች ሰብስቦ ሊያዋህድ ማቀዱ ቀደምም የተነገረ ሲሆን ተለየው ቢልም የሹሞቹን ጽንፈኛ አባሎችና ገርባዎች መቀሌ ድረስ ጠርቶ ስብሰባዎችን ማካሄዱ መዶለቱ ታውቋል። ትላንት ለገረፋቸው ወያኔ የታገለላቸውን ህዝብ ከብተው የሚሰግዱ ገርባዎች አሰቃቂ ማፈሪያዎች መሆናቸውን ሳንጠቅስ አናልፈም። ውህደት ወይም ባለፈው መከተል ምርጫ ማድረግ ወይስ ማስተላለፍ በሚለው ላይ ሹሞቹና ወያኔ እየመከሩ ናቸው። ባዳንም በመከከሩ አሉበት። እስካሁን ያለውን ትርክ ይተላለፍ ወይስ ይደረግ በሚለው ላይ ነው። ወያኔ በወቅቱ ይደረግና በትግራይ ሙሉ ድምጽ አገኘው በሚል በኢህአዴግም ፈርጠም ያለ ሚና ይረጋገጥ ባይ ነው። ይከተላል ኢትዮጵያዊነት ያቸንፋል ወያኔ ኢህአዴግ በጋራ ትግላችን ይውደም።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባ ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል የኢትዮጵያ ህዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮ ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ህዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩት ጥቃቅን ልዩነቶችን ለዘመናት ባካበታቸው ያገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በሕዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ ዕድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት ዕድሜ አላት በሚነላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ሕዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ሕዝብን በማሳመን መሆኑን ሁሌም ከግንዛቤ አስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሐዊነትና ቀና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስታከክ በሁለቱም በኩል የፖለቲካ ስልጣንን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በሕዝባችን መካከል ከፍተኛ ጉዳትን ያስከተሉ የእርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ሕይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ሕይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ሕዝብ ነው። በአገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሀዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። አቴቴውን ያደርጋል፣ ጎረምስቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን ዕጣንን በዋርካ ስር ያስቀምጣል፣ ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ሕዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን እርስ በርስ ግጭቶችም ሆነ ሕዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህን አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገሬ ጋራ ሃይማኖቴ ግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ለአያሌ ዘመናት የኢትዮጵያ ሕዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንዳይንግሌኑና እንደ ሕይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልትን አልተከተላችሁም? ለምንስ የዴሞክራሲ መብትን ለሕዝቡ አላጎናጸፋችሁም? በማለት ተጠያቂ ለማድረግ በአንድ ቃስታም ለአገሩ በከፍተኛ ደረጃ ቀናኢ የነበረው ሕዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በሕዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በሕዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የሕዝብ አኩሪ ቅርሶች በዴሞክራሲና በሕዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በሕዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወቁበት ሀገሩንም እንደ ሀገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። በአንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በሕግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ተፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተፈይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያፌሩበታል። ይህንን የመከፋፈል ሴራ ህዝባችን አምሮ የተቋቋመውና በተግባርም የተቋቋመው መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ሊጓዙላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉቶ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይሲ ተግባራት አጋልጧል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች በህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልጅባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር፣ በጅማና በአጋሮ አካባቢዎችም እንደዚሁ ብዙ አብያተ ክርስቲያናት ተቃጥለዋል፣ ምዕመናን ተጨፍጭፈዋል፣ ቤት ንብረታቸው ጋይቷል። በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር። ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለመንፈስና አርቆ አስተዋይነት በተመላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር። በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው። በመሆኑም የሃይማኖት አባቶች፣ ተደማጭነት ያላቸው የአገር ሽማግሌዎች፣ አገር ወዳድ ምሁራንን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረግ ሚና የሚጠበቅባቸው ነው። ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቅስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን አገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ፣ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራዕይና ግብ በመሆኑ ነው። ለእኛ ከኢትዮጵያችን ሌላ አዲስ አገር የለንም። በሀገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በሀገራችን ህልውና ላይ ሊያስከትሉ የሚችሉት አልታዊ ክስተቶች በቸልታ የማንመለከታቸው ለዚሁ ነው። ለጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉት የህዝብ እልቂቶች አስከፊነታቸውን ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ ይህ ሁኔታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ሊኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና በዚሁ ነው። ሽብርተኝነትን፣ ጀብደኝነትን በማስወገድ ሁኔታዎችን በቅጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት እድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ እያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። ጥይታችንን ወደ ኋላ መለስ አድርገን ህዝባችን ከአርባ ዓመት በላይ የተጓዘበትን ሂደት ስናጤን በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ፣ መንግስት በሃይማኖት ሃይማኖት በመንግስት አልቃ ይግባ የሚለው ነበር። ይህ በኢሃፓና በህዝቡ የተስተጋባው ጥያቄ ለሀገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም ይህ ጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘም ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ተኖ የጠፋ አልሆነም። ለእስልምና እምነት ተከታዮች በአሁን ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ከ24 ዓመታት በፊት ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በሀገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠት በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። በዚህም የተነሳ የአገሪቷንና የህዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በህዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለህገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለህዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮቹን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ ከጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ህዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ አገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰማያዊ መብት አንቀጾችን ህገ መንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ህዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸው ናቸው። የኢህአፓ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ቢሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በቴራና በማጭበርበር ተግባራት ቢሰማራም መረጋጋት ሊገኝ የሚችል አይሆንም። የሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ብዙሃኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ የፍላጎት ይገባኛልና የመብት ጥያቄዎች የያዘ ሲሆን ማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህም የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰብ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን፣ የሃይማኖት ጽኑ እምነት እሳቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ነፃነትን የተላበሰ ህብረተሰብና የሃይማኖት እሳቤን ከምር የሚቀበል ግለሰብም ሆነ ቡድን ለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ ለሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሐሳቦችን በነፃ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ ምህዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ከዴሞክራሲያዊ ስርዓት ውጭ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትንና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጊት የእምነት ነፃነት ለመዳመጥ ዳር ዳር ከማለት ውጭ አይታይም። ማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነፃነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን፣ ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነፃነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነፃነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጽሐፍቶቻቸው ላይ ከሰፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰብ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረኮዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዲሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ ለተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲፋፋ ማቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና ብቸኛ ዘላለማዊ ህይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዴሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ፣ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት፣ በርዕዮተ ዓለም፣ በአስተሳሰብ የተለያዩ አቋሞችን ሊያንጸባርቁና ሊለያዩም ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዴሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መግፋት ሳይሆን መንግስት የአንድ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ የሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማት ውስጥ ሰክስጎ ባስገባቸው ካድሬ ካህናትና ሀጂዎች፣ ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አሰማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አሰቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ለፈጣሪያቸውና ለሕግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልእኳቸውን ለምዕመናኑ በተገቢው ደረጃ ለማበስከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻ ጣልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በመየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲሰብኩላቸው አድርጓል። በተለይ ከካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ሕዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ሕዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀሚያ አድርጓቸዋል። አገዛዙ በህዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ የአገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገዝ የመብት ድፍጠጣ ተግባር ነው። ኢትዮጵያ ውስጥ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት እውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰብስቦ ምዕመናንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታረም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምዕመናኑም ሆኑ ሀገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ ክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራመድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ አገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ አገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም መንግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምዕመናኑ ደህንነት ለደህንነታቸው በአጠቃላይ ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። ዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምዕመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተመላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙም በላይ ኢህአፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል አስተምሯልም። እምነት ስሜትን ኮርካሪ ናትና በእምነቱ የሚጸና ህይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካ መድረክ ማጥፋት ማለት አይደለም። ይልቁንም በሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። መለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና የአኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱም ከዚሁ አንጻር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፈጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማታለል እንደሞከረ ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ ይገባም ሃይማኖትም ከፖለቲካ ይርቃል የተባለው በግልጽም ሆነ በሰውር እንደ ሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ቁጥጥር ሙሉ ቁጥጥር ስር ካላደረግ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። የወያኔ በሽታ ኢትዮጵያዊ ችግሮቻችንን በኢትዮጵያዊ አይን ለማየትና በህዝቡ ፍላጎት መሰረት መፍትሄ ለመስጠት ከመጀመሪያውኑ የተመሰረተበት ራዕዩ የሚፈቅድለት አለመሆኑ ነው። በአጼ ኃይለ ሥላሴ ያገዛዝ ዘመን በወረቀት የሰፈረ የእኩልነት መብት የነበረ ቢሆንም በተግባር ባለመረጋገጡ ህዝብ በስርዓቱ ላይ አምፆ ሊያስወግደው ችሏል። እዚያን ወቅት የሃይማኖት እኩልነትና የመብት መረጋገጥ አለመኖሩን በመቃወም እስልምና እምነት ተከታይ የሆኑ ዜጎቻችን የተቃውሞ ሰልፍ ባደረጉበት ወቅት የክርስትና እምነት ተከታይ ዜጎቻችን አብረው ከጎናቸው በመቆም ለስርዓቱ መውደቅ የበኩላቸውን አስተዋጽኦ ማበርከታቸው በታሪክ ማህደራችን በህዝባችን አጥንት የታጠረና በደም ቀለማቸው የተጻፈ ምንጊዜም የማይረሳ አኩሪ ቅርሳችን ነው። ይህ ክስተት በአሁኑ ወቅትም የማይደገምበትና ሌላ የጀግንነት ታሪክ የማይጻፍበት ምንም ምክንያት አይኖርም። የሚያግደውም ኃይል ሊኖር አይችልም። ያፓ የኦርቶዶክስና የእስልምና እምነቶች በኢትዮጵያ በህብረተሰባችን ውስጥ በባህልም ሆነ በወጋችን ስር መሰረት የጣሉ መሆናቸውን ይገነዘባል። ስለሆነም እነዚህ እምነቶች በህዝባችን ውስጥ የጣሉትንና ያሰፈሩትን ተጽዕኖ በግልጽ የሚያየው ነው። እዚህ በመነሳት ግን ማንኛውም የእምነት ተቋም በህብረተሰባችን ውስጥ ከተግባር ላይ እየዋሉ ባሉት እሴቶች ብቸኛ የመተርጎም የበላይነት አላቸው ማለት አይደለም። ሁሉም እሴቶች በህብረተሰቡ አባላት በሞላ ተቀባይነት ለማግኘትም ሆነ ላለማግኘት በቀን ተቀን ተግባራት በመዳሰስ ይፈተሹና ሊጠኑ የግድ ይላል። በተመሳሳይ ሁኔታም ፖለቲካው ስለ እሴቶች ብቸኛ የመተርጎም ስልጣንም ሆነ ስለ እምነት ይዘት አቅጣጫ ሰጪ ሊሆን አይገባም። ያፓን ከወያኔና ከመሰሎቹ የሚለይበት አንዱ ነጥብም ይኸው ነው። ኢያፓ የመመስረቱ ዋና መነሻ አንዱ ነጥብ የዴሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን ለነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸው የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነጻነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነጻነትና እኩልነት በተግባር ይረጋገጥ፣ የኢትዮጵያ ህዝብ ያቸንፋል።
I'm not